ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልን እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ግንቦት 22 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በቅድሚያ ዜና፣ በማስከተልም የቴዎድሮስ አድሃኖምን መመረጥ አስመልክቶ አጭር የዜና ትንታኔ አለን። የሐቅና ቅጥፈት ተቃርኖ በሚል ርዕስ ከዝግጅት ክፍላችን የቀረበውን ሐተታ አስተምተን በመጨረሻም በ2006 ዓ ም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዴሞክራሲያ እትምን አስተምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
የሰብአዊ እርዳታ ስርጭት ጉዳይ የሚከታተለው ጊዜያዊ ኮሚቴ ስለርዳታና ስርጭት ጉዳይ በስልክ ያሰባሰባቸውን መረጃዎች አጠናቅሮ በቅርቡ ይፋ ባደረገው መግለጫ በርካታ አካባቢዎች እርዳታ ሳይደርሳቸው የዘገየ መሆኑን ለማወቅ ተችሏል። በመጋቢት ወር በነበሩት 4 ሳምንታት ውስጥ ከተጠየቁት አካባቢዎች ውስጥ 2 ከመቶ ብቻ እርዳታ የደረሳቸው መሆኑን ሲገልጹ ድርቅ ባጠቃቸው አካባቢዎች የእርዳታ መዘግየት የገጠማቸው መሆኑን ጠቅሶ ችግሩም እህልን ወደ ቦታው በማድረስና ከደረሰም በኋላ ማሰራጨትን እንደሚያጠቃልል ይጠቁማል። በደቡብ አካባቢ የእህል ዋጋ ጨምሮ የታየ ሲሆን በደቡብና ደቡብ ምስራቅ አካባቢም የውሃ እጥረት እንደነበረ ተጠቁሟል። በተያያዘ ዜና ማርቲን ፕሎት የተባለው የአፍሪካ ቀንድንና የደቡብ አፍሪካን ሁኔታ ትኩረት ሰጥቶ የሚሸፍነውና የሚዘግበው መጽሔት በማክሰኞ ግንቦት 22 ቀን እትሙ ኢትዮጵያ፣ የመንና ሶማሊያ ወደ ቀውስ እያመሩ መሆናቸውን ዘግቧል። በአፍሪካ ቀንድ አካባቢ ለሚደርሰው ቀውስ የዝናብ እጥረቱ የሚያስከትለው ችግር ሲሆን በየመን ደግሞ የጦርነት መጠናከርና መባባስ የሚያመጣው ጉዳት ነው ብሏል። በሶማሊያ በግንቦት ወር የዘነበው ዝናብ ከሚያዚያ ወር ጋር ሲወዳደር ጭማሪ ያሳየ ቢሆንም በአጠቃላይ ከ30 እስከ 60 በመቶ እጥረት እንዳለም ጠቅሷል። በኢትዮጵያ በሚያዚያ መጨረሻና በግንቦት ወር መጀመሪያ ላይ ዝናብ የጣለ ቢሆንም ዝናሙ ወቅቱን አልፎ በመዘገይቱና አነስተኛ በመሆኑ አሁንም የምርት እጥረት ሊኖር እንደሚችል ጠቁሟል። የሶማሌ ክልል ተብሎ በሚጠራው የኢትዮጵያ ግዛት በርካታ የቀንድ ከብቶች በመውደማቸው የምግብ እጥረት ያለ መሆኑን ጠቅሶ ቢያንስ እስከ መስከረም ወር ድረስ ሲሰጥ የነበረው እርዳታ መቀጠል አለበትም ብሏል። በደቡብ በስምጥ ሸለቆ አካባቢ፣ በምዕራብና ምስራቅ ሐረርጌ፣ በደቡብ ትግራይና በአማራው ሰሜናዊ ክፍል አካባቢ የዝናብ ዝቅተኝነት የተከሰተ ሲሆን በህዝቡ ዝቅተኛ የመግዛት አቅምና የእርዳታ ስርጭት አለመኖር ምክንያት ቀውሱ ከፍተኛ ሊሆን እንደሚችል ተገምቷል። ጋዜጠኛ ኤልያስ ገብሩና የወያኔ ተቃዋሚ የሆነው ፖለቲከኛ ዳንኤል ስበሺ ላለፉት 6 ወራት በእስር ሲሰቃዩ ከቆዩ በኋላ ሰኞ ግንቦት 1 ቀን የአስቸኳይ ጊዜ አዋጁን መመሪያ ተላልፋቸዋል በሚል ክስ የተመሰረተባቸው መሆኑ ታውቋል። ክሳቸውን ለመስማት ፍርድ ቤቱ ለረቡዕ ሰኔ 23 ቀን ቀጠሮ የሰጠ መሆኑን ተገልጿል። የወያኔ መሪዎችና አሽቃባጮቻቸው የኢትዮጵያ ኢኮኖሚ በፍጥነት እያደገ ነው የሚለውን ቅስቀሳ በሰፊው በማሰራጨት ላይ ቢሆንም በመሬት ላይ ያለው ሁኔታ ግን ከዚህ የተለየ መሆኑን፣ የወደፊቱም ጊዜ ጨለማ መሆኑን ውስጡን የሚያውቁ ባለሙያዎች እየተናገሩ ይገኛሉ። እድገት ተብሎ ከሚዘፈንለት ምንም አይነት ትርፍ ያላገኘው ብዙሃኑ ዜጋ አሁንም በአስከፊ ድህነትና በኑሮ ውድነት እየተሰቃየ በመሆኑ ለዳግማዊ አመጽ እየተዘጋጀ ሲሆን፣ ከፊሉ ደግሞ አገሩን እየጣለ በየአቅጣጫው ወደ ውጭ እየወጣ መሆኑን እየታየ ነው ተብሏል። የድርቅ ሁኔታም እየተባባሰ መሄዱ አገሪቱ ለሌላ ዙርና ከፍተኛ ለሆነ የድርቅ መከሰት እየተጋለጠች መሆኑን በመጥቀስ የኢኮኖሚ ሁኔታ ለሌላ አመጽና ለፖለቲካ ለመረጋጋት በር ከፋች ነው ይላሉ። ሰኞ ግንቦት 1 ቀን ምሽት ላይ ሃልጋን በተባለችው የሶማሊያ ከተማ ያልሸባብ ታጣቂዎች የወያኔ አገዛዝ ባሰማራቸው ወታደሮች ላይ ጥቃት በመፈጸማቸው የተጧጣፈው ውጊያ ሲካሄድ ማደሩን የከተማዋ ነዋሪዎች ገልጸዋል። እስካሁን ድረስ ምን ያህል ጉዳት እንደደረሰ የታወቀ ነገር ባይኖርም ያልሸባብ አባላት ጥቃቱን አድርሰው አፈፍገዋልም ተብሏል። መንግስታዊ ያልሆኑ ድርጅቶችን ለመቆጣጠር የግብጽ መንግስት አወዛጋቢ ህግ አውጥቶ ያጸደቀ መሆኑን ታወቀ። በህጉ መሰረት ግብጽ ውስጥ እንዲሰሩ የሚፈቀድላቸው ድርጅቶች በልማት መስክና በማህበረሰባዊ ተግባር ላይ የተማሩ ብቻ እንጂ ሌሎች እንደማይሆኑ የተጠቀሰ ሲሆን ከዚህ ውጪ ለመስራት የሚሞክሩ ካሉ እስከ 5 ዓመት እስራት እንደሚያስቀጣ ህጉ አስፍሯል። በዚህ መስክ ለመመዝገብ የሚሹ $16,500 ለምዝገባ ይከፍላሉ ተብሏል። በህጉ መሰረት ለሰባዊ መብት ወይም ለሌላ የሚታገል የሲቪክ ማህበረሰብ ድርጅት የማይፈቀድለት መሆኑን ተነግሯል። ማንም ድርጅት በተለያዩ መስኮች በግብጽ ውስጥ ጥናት ማካሄድም ሆነ የጥናቱን ውጤት ለህዝብ ለመግለጽ እንደማይፈቀድለት የተገለጸ ሲሆን ይህንን ተላልፎ የሚገኝ $55,000 የሚከፍል መሆኑን ተገልጿል። የግብጽ መንግስት ከተባበሩት መንግስታት ድርጅት ከሰባዊ መብት ተከራካሪ ድርጅቶችና በግብጽ ውስጥ ከሚገኙ የፖለቲካ ሰዎች ወቀሳ የደረሰበት ሲሆን ህጉ የወጣው የአገሪቱን ጸጥታ ለመጠበቅ ነው በማለት መንግስት መልስ ሰጥቷል። በግብጽና በሱዳን መካከል ያለው ግንኙነት እየተበላሸ መሄዱም እየታየ ሲሆን በቅርቡ የሱዳን መንግስት ከግብጽ የሚመጡ ከብቶችና የእርሻ ውጤቶች ላይ ሙሉ ማዕቀብ እንዲደረግ ያደረገው ውሳኔ ልዩነቱን ይበልጥ ያጦዘዋል ተብሏል። ቃዎችን በግብጽ በኩል የሚያስመጡ የንግድ ተቋሞችም በግብጽ በኩል ማስመጣታቸውን ትተው በቀጥታ እንዲያስመጡ መመሪያ ተላልፎላቸዋል ተብሏል። በቀይ ባህር ዳርቻ ያሉ ቦታዎችን አላግባብ ይዛለች በማለት ሱዳን ክስ ካቀረበች ጀምሮ በሁለቱ አገሮች መካከል ያለው ግንኙነት እየተበላሸ መሄዱ የሚታወቅ ሲሆን ባለፈው መስከረም ወር ከግብጽ በሚመጡ በተወሰኑ ቃዎች ላይ ሱዳን ማዕቀብ መጣለውና ባለፈው ሳምንት ደግሞ ግብጽ የዳርፉር አማጽያንን ተረዳለች በማለት ክስ ያሰማች መሆኑም ይታወቃል። የሰባዊ እርዳታ ሰራተኞችን አስገድደው በመጥፈርና አሰቃቂ ድርጊት በመፈጸም የተከሰሱ የደቡብ ሱዳን ወታደሮች ማክሰኞ ግንቦት 22 ቀን ፍርድ ቤት የቀረቡ መሆናቸው ታውቋል። ከሀያ ወታደሮች መካከል በአሁኑ ወቅት የተከሰሱት 12 ሲሆኑ ድርጊቱን በፈጸሙ በአመቱ መሆኑም ተነግሯል። ቀደም ብሎ በቀረበው ዘገባ መሰረት ከአንድ አመት በፊት በአንድ የእርዳታ መስጫ ካምፕስ ወታደሮች ዘልቀው በመግባት 5 የእርዳታ ሰጪ ተቋም አባሎችን በቡድን አስገድደው የደፈሩ ሲሆን አንድ ጋዜጠኛ በጥይት መግደላቸውም ይታወቃል። ወታደሮቹ ጥፋተኛው ነው ከተገኙ የሞት ፍርድ ይፈረድባቸዋል ተብሏል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ወንጀለኛው ቴዎድሮስ አድሃኖም ለዓለም የጤና ድርጅት ዳይሬክተርነት አይመረጥም በሚል ተስፋ ያደረጉ ክፍሎች የተጋፈጡት የዚህን ወያኔ መመረጥ አጥብቀው ከገፉበት ምዕራባውያን ጋር ነበር ከማለታቸውም በላይ በተለይ የማይክሮሶፍት ኩባንያ ኃላፊ ቢል ጌትስ ዋናው ደጋፊና የተቃዋሚዎቹ ተጻራሪ ነበር ሲሉ ምንጮች አጋልጠዋል። ቢል ጌትስ ከዚህ ቀደም መለስ ዜናዊን ሲያዳንቅና ሲደግፍ ሲያሞግስ የቆየ ዘረኛ ከመሆኑም በላይ የቢልና ሚሊንዳ ፋውንዴሽን በሚባለው ተቋም አማካይነት ባዳጊ አገሮች ያሉትን ተከላካይ ያጡ ዜጎች የአዲስ መድኃኒት መሞከሪያ እንዳደረጋቸውም ተዘግቧል። ይህ ለመሆኑ ሩሲያ ለምሳሌ ይህ ተቋም ወደ አገሯ እንዳይገባ የከለከለች ሲሆን በቅርቡ የሩሲያው መሪ ቭላዲሚር ፑቲን የቢል ጌትስ ተቋም በኮንጎ ባካሄደው ሙከራ የኢቦላን በሽታ ቀስቅሷል ሲሉ በይፋ ወንጅለውታል። ከዚህ ቀደም የቢል ጌትስ ተቋም ሳይነግርና ሳያሳውቅ በህንድና በኬንያ ወጣት ሴቶችን አምካኝ መድኃኒት መርፌ የወጋ ሲሆን ህንድ ከሳው እስካሁንም ጉዳዩ እየተንከባለለ መሆኑም ሊታወቅ ተችሏል። በሶቪየት ህብረትና በስዊድን ህክምና የተማረች በአማራው አካባቢ አምካኝ መድኃኒትና መርፌ ተወጋለች የተባለች አንዲት ኢትዮጵያዊ ዶክተርም ከቢል ጌትስ ተቋም ጋር አብራ እንደምትሰራ ከዚህ በፊት መጠቆሙን ታዛቢዎች ዳግም ጠቅሰዋል። ቢል ጌትስ የቴዎድሮስ ደጋፊና ጠበቃ ሆኖ የመጣው ይህ ግለሰብ የዓለም ጤና ጥበቃ ተቋም ኃላፊ ከሆነ እንደ ልቡ በአፍሪካ እንዲፈነጭ ከማድረጉም በላይ በክስ መልክ የሚመጡበትንም ያፍንልኛል ብሎ መሆኑም ይታወቃል። ቢል ጌትስ በሰዎች በላቦራቶሪ የተሰሩ የህል ዘሮችን በአፍሪካ ይስራጭ ባይነውና በዚህም የወያኔን ድጋፍ ማግኘቱም ተዘግቧል። ቢል ጌትስ የአፍሪካ የጥቁር ህዝብ ቁጥር ይቀንስ የሚለው ይህን አቋም ከሚገፉት ኢሉሚናቲ የሚባሉ የሃይማኖት ልዩ ቡድኖች ተከታይ በመሆኑም ነው ተብሏል። የህዝብ ቁጥር በሁሉም መንገድ ካልተቀነሰ ዓለም ተጣፋለች ባዩ ቢል ጌትስ በተለይ በአፍሪካ በህንድና ቻይና ላይ ይህን አቋም እየገፋ መሆኑ ሊታወቅ ችሏል። ከዚህ ቀደም በናይጄሪያም ፋይዘር የተባለው የአሜሪካ ፋርማሲ ኩባንያ በናይጄሪያ ህፃናት ላይ ሙከራ ሲያደርግ ተይዞ ከ200 ህፃናት በላይ መግደሉን አምኖ በጉቦና በገንዘብ ክፍያ አለበቂ ቅጣት ተገላግሏል። የቢል ጌትስ ተቋም ጸረ ህዝብ ነውና ማዕቀብ ይደረግበት የሚለው ጥሪ በአሁኑ ጊዜ በአፍሪካ በተለይ እየተስፋፋ ነው። ቴዎድሮስ አድሃኖም በአዲስ ሹመቱ ለቢል ጌትስ አገልጋይ ሆኖ በህዝብ ላይ ብዙ ጉዳት ማድረሱ መጠበቅ ያለበት ነው ሲሉ ታዛቢዎች አስጠንቅቀዋል። በቢል ጌትስ ተቋም መስሪያ ቤት ላይ በአሜሪካ ሲያትልና ሌሎች ቦታዎች ኢትዮጵያውያን የተቃውሞ ዘመቻ ማድረግ አለባቸው ሲልም ኢህአፓ በበኩሉ መጥራቱም ተላልፏል።
Ma che capanna አንቺን ተማርኩሶ ግዜን ቢታደም አለቃ ሆኖብኝ ዘመዶችሽ ዘመዶ ቸሽሎ ዘመዶ ቸሽሎ
የሐቅና የቅጥፈት ተቃርኖ። ኢትዮጵያ ሐቅናት ወያኔ ቅጥፈት ነው። ይህ ነው መሰረታዊ ጉዳይ። ከግማሽ ሚሊዮን በላይ ህፃናት መንገድ አዳሪ ሆነው በስቃይ እየተጠበሱ አገር አደገች አማረባት አይቻለም። ውሸት ነው። ወያኔ ገና ደደቢት ሆኖ የመድበለ ፓርቲ ስርዓትን አጥብቆ እየኮነነ በዚህም የተነሳ ኢሃፓን በጸረ ህዝብነትና ቡርዥዋነት ሲከስ ነበር። ሁኔታው ሲጠበው የብዙ ፓርቲዎች ስርዓት ቢልም የራሱን ፍጹም የበላይነት በወራዳ ተለጣፊዎች አጅቦ ይኸው ዴሞክራሲ ብሎ ማላገጡ ተጋልጦበታል። በማንኛውም የዴሞክራሲ መስፈርት የወያኔ አገዛዝ አምባገነናዊ እንጂ ዴሞክራሲያዊ አለመሆኑ ሐቅ ሆኖ ይገኛል። የፕሬስና የመናገር ነጻነት ሲያምራችሁ ይቅር ብሎን ስንቱን ነጻ ጋዜጠኛ አሳዶና ገሎ አፍኖ አሁንም ተለጣፊዎቹን ነጻ ጋዜጣ ብሎ ሰይሟል። ወያኔን መቃወም በራሱ ይዞታ ክብረ ነክ መሆኑንም ተቃውመው ድራሻቸው የጠፋ በሕይወታቸው መስክረዋል። ለራሱ ትግራይ ትግርኝ ህልም ወይም ቅዠት አንቀጽ 39ን ቢያውጅም በተጨባጭ ያለው የራስ ማስተዳደር መብት ሳይሆን የአካባቢ ሆዳሞችን ከፊት ገትሮ ስልጣንን ለምርጥ ዜጎች ለክልል አንድ ተወላጆች መስጠት ነው። መብት የለም፣ ጭፍን ጭቆና ግን ሰፍኗል። የትግራይ የበላይነት በሁሉም መስክ ተረጋግጧል። የአገር ሉዓላዊነት ለአረቡም ለቻይናውም የተሸጠ ሲሆን ስንት አርበኛ ደም የፈሰሰበት መሬታችን ደግሞ ለሱዳን ተሰጥቷል፣ ለባለ ገንዘቡ ሁሉ ተሽጧል። ከ10 ሚሊዮን ህዝብ በላይ የሚራብበት አገር፣ በኑሮ ውድነት ሚሊዮኖች በሚሰቃዩበት አገር፣ ስራ አጥነት በተስፋፋበት አገር፣ የሀብታሞችና ፈረንጆች ሆቴሎች ፍርፋሪ ታሽጎ ለህዝብ ያውም ገንዘብ ላለው በምግብነት በሚሸጥበት አገር፣ ድህነት የህዝብ ዕጣ ሆኖ ባለበት የአገሪቱ ኢኮኖሚ አደገ ዳበረ ብሎ መለፈፉ አይን ያወጣ ውሸት ነው። ይህን የወያኔን ሐሰት ደግፈው የሚያራግቡት ባዕዳን ቡችላ ይሆንላቸውን አገዛዝ ለማሻሻት መሆኑ ግልጽ ነው አቀም ነው። ከውጭ በብድርም ሆነ በርዳታ ከመጣው ዶላር ወደ 11 ቢሊዮን የሚሆነው የት እንደደረሰ መጥፋቱና መረን የለቀቀ ሙስና ኢትዮጵያን ማድማቱም ሀቅ ነው። ፍትሃዊ አገዛዝ መጥፋቱ፣ ብዙ ሺዎች ለእስር መዳረጋቸው፣ ግብረስየል መስፋፋቱ፣ የተያዙ ደብዛቸው መጥፋቱ፣ በጥቂት ወራት ብቻ ከ3000 በላይ ሰው መገደሉ፣ አማራው፣ አኝዋኩ፣ ኦሮሞው፣ ሶማሌው መጨፍጨፉንም ባይናችን ያየነው ነው። ወያኔ በባዳን እርዳታ በህዝብ ላይ የተወዘፈ አረመኔና ዘረኛ ቡድን ለመሆኑም ምንም የሚያከራክር አይደለም። ከ26 ዓመት በላይ የጭራቆች የግፍ አገዛዝ ራሱን ትግሬ ያለ ጸረ ህዝብ ቡድን ያሰፈነብን የምድር ላይ ገሃነም። ይህን የሚጻረሩ ወያኔና የጡት አባቶቹ ወይም ለወያኔ ያደሩና ፍርፋሪ ለቃሚዎች ብቻ ናቸው። የሐቅና የቅጥፈት ተቃርኖ ቀጣይ ነው። የበላይነት አንዳንዴ ለቅጥፈት ቢያጋድልም ሐቅ ውሎ አድሮ አቸናፊነቷ አጠራጣሪ አይደለም። አልፎም ሐሰት ውሎ አድሮ እርቃኑን እንደሚወጣ በታሪክም በተመክሮም ያረጋገጥነው ነው ማለት እንችላለን። በዚህ ልክ ወያኔና ቅጥረኞቹ የህዝብን ኃይል ለማዳከምና ለመከፋፈል ገና ከጠዋቱ በየፈርጁ ተሰማርተው ጉዳት ማድረሳቸውና ለወያኔ ስልጣን እድሜ መስጠታቸው፣ ተቃዋሚ የተባሉ ለዚህ ስምም ብቃት ያጡ መሆናቸው፣ መተባበርም ተራራን እንደ መሸከም ከብዶ መገኘቱና ወያኔን በሚገባው ስልት መታገሉም ሲያቀት መቆየቱ ሐቅ እንጂ የሚሸፋፈን ጉዳይ አይደለም። ከዓመት ዓመት ከ1983 ዓ.ም ጀምሮ የወያኔ አገዛዝ ግፍ ሲበዛ ወንጀሉ ሲስፋፋ እንጂ ሲሻሻል ሲወገድ ለማየት አልታደልንም። ይህን የተገነዘበ ህዝብ በጋራ ተነስቶ ይኸው ዓለምንም ሽፍንፍን ባስቸኳይ ጊዜ አዋጅ መግዛቱን እንዲያምን አስገድዶታል። የታሪክ ዝቃጮችም ህዝባችንን እየከፋፈሉ ታሪኩን እያቆሸሹና ጽንፈኝነትንም እያስፋፉ ቢወራጩም ወያኔ ከገባበት የውድቀት ቀውስ ሊያወጡት አልቻሉም። ሁኔታውም የህዝብን ግዴታ ዳግም ጠቋሚና አረጋጋጭ ሆኖ ይገኛል። የዛሬ 20 ዓመት ያከተመለትን የእርቅና ሰላም አማራጭ ወያኔ ዘግቶ በህዝብ ላይ ተሳልቆ የነበረውን የረሳን ይመስል ድርድር ብሎ ሊያወናብድ ሲነሳ አሁንም የቆረፈደ ጆሮአቸውን ያቀንዱለት አልጠፉም። የማይወገድ ከንቱነት ከመሆን አላለፈም። ባዕዳን በበኩላቸው ወያኔን ከውድቀት ማዳን ለዘላቂ ጥቅማችን አስፈላጊ ነው ባይናቸውና አልሰማቸው ብሎ የሚንፈራገጥ ውርጋት ቢሆንም ወደደም ጠላም ሊረዱት መነሳታቸው ቀጣይ ሆኖ ይገኛል። በዚህም መሰረት ቅጥረኞቻቸውን አንቀሳቅሰው ወያኔን በቀጥታም በጃዙርም መልክ በሚጠቅም ዘመቻ ላይ መጭ ብለዋቸዋል። በአሁኑ ጊዜ በተለይ በውጭ አገር መድረኮች ዋናውን ቦታ ይዘው ህዝብን ለማደናገር የተነሱት እነ ስማይጠሬ የባዕዳን ቅጥረኞች መሆናቸው ቀደም በታሪካቸውም ሆነ አሁን ባላቸው ስምሪት የተጋለጠ ነው። ይህ በእንዲህ እንዳለ በአገራችን ኢትዮጵያ ላይ ታሪካዊ ጠላቶቿ ከበባ እያካሄዱ መሆናቸው ቁልጭ ብሎ እየታየ ነው። ወያኔ ጸረ ኢትዮጵያ ኃይል በመሆኑ ለኢትዮጵያ የሚበጅ የሚጠቅም የውጭ ጉዳይም ሆነ የመከላከያ ፖለቲካ እንዲኖረው አይጠበቅም። እነ ስዩም መስፍንና ቴዎድሮስ አድሃኖም አይነቶቹ በጨለማ አፍጣጮች የሚመራ ፖለቲካ ፋይዳ ቢስ መሆኑ የሚጠበቅ ቢሆንም ወያኔ እንዳገዛዝ የባዕዳንን ጥቅም ያስቀደመ፣ ትግራይ እንጂ ኢትዮጵያ ማለት ያቃተው የባዕዳን ቅጥረኛ በመሆኑ አገራችንን በሱዳን ሲያስደፍር፣ በራችንን ለነ ሳውዲና ቃታር ሲከፍት፣ በአካባቢያችን ኢትዮጵያን የሚያጣብቡ እርምጃዎች ሲወሰዱ ዝምታን መርጦ ኢትዮጵያን ለከፋ አደጋ አጋልጦ ይገኛል። ነገ ቀውሱ ሲያይል ወደ ትግራይ ፈርጥጬ ትግራይ ትግርኝን መስርቼ ኢትዮጵያን እርስ በርሷ አናክሼ የበላይነቴን እቀጥላለሁ ባዩ ወያኔ ለከት የለሽ የጥፋት መልክተኛና ጸረ ኢትዮጵያ መርገም እንደሆነ አለ። ከተሳካለትም በዚሁ ሊቀጥል አድብቷል። ከወያኔ የሚጠበቅ ለውጥ የለም። የከፋ ጸረ ኢትዮጵያዊነት ግን አሁንም ሊከሰት የሚችል ነው። ነውናም አገራችንን በኔ ከሞትኩ ሰርዶ አይብቀል የበቀል እርምጃ ለጥፋት እንዳይዳርጋት፣ ጠላቶች ሁኔታውን ተጠቅመው እንዳያጠቁን፣ ሻዕቢያ በዙሪያው የኮለኮላቸው የግንጠላ ኃይሎች ግርግር ለሌባ ያመቻል በሚል የክህደት ጥቃት እንዳያደርሱብን ከወዲሁ ነቅተንና ተደራጅተን መገኘቱ አማራጭ የለሽ ግዳጅ ነው። በቅድሚያ ተጨባጭ ሁኔታ ጠንቅቆ መገንዘብ ተስፋና ምኞት ተጨባጭ ሁኔታና መደረግ ያለበትን መወሰድ ያለበትን አስፈላጊ እርምጃ እንዳይሰውሩብን መጣር አገር ለማዳን ወዳጅና ጠላትን በሚገባ መለየትና ወዳጅን አስተባብሮ በጠላቶች ላይ መነሳት ጽናት ህብረት የጋራ ትግልና ጽኑ ኢትዮጵያዊነት ከወሬው ቀነስ ከትግሉ ጨመር የሚለውን አንዘንጋ ጽንፈኞችና ከፋፋዮች ከወያኔ እኩል ይቸነፋሉ
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
ሰላሳዘጠኝ ቁጥር 5 መጋቢት 2006 ዓመተ ምህረት ለነሱ ጣመ እንጂ እኛንስ ገደለን። በጥላቻ ተወልዶ ጥላቻን ባገር ደረጃ ያሰራጨና አገርንም ህዝብንም የጎዳ ያዋረደ ዘረኛ ቡድን ዓለምንም ጥርጥር ወያኔ ነው። ከደደቢት በፊት በናቅፋ ኢትዮጵያን እንዴት እንደሚያጠፋ እቅድ ያወጣና የተለመ ወያኔ ነበር። በርካታዎቹ የወያኔ መሪዎች የአድዋ ፊውዳል ልጆችና ርዝራዦች ነበሩና ዘውዱን ሸዋቀማን የሚለው እምነት መሰረታዊ ቁጭታቸውና አንቀሳቃሽ ሞተራቸውም ነበር ማለት የሚቻል ነው። በተጨማሪ ወያኔም ሆነ ሻዕቢያ ለኢትዮጵያና ለአንድነቷ የሚቆረቆረው አማራ ብቻ ነው የሚል የቅዠት አቋም ስለነበራቸው በአማራው ላይ መረባረቡ ከያኔ የጀመረና እነሆ እስካሁንም በአማራው ላይ አሰቃቂ ጥቃትን በማድረስ እየተከሰተ ያለ ነው። የጥላቻው ጉዞ ሲጀመር ወያኔ ያወጣው መርሃ ግብር ወይም ጦማር በአማራው ላይ በተለይም በሸዋው አማራ ላይ የሚያጓራ ነበር። ትምክህተኛ ኃጢአተኛ ወዘተ በሚል አማራውን ሲያጠለጥል የነበረው ወያኔ ያለው መፍትሄ ተገንጥሎ የራስን ነፃ መንግስት ማቋቋም ነው ሲል ደምድሞ ግቤ የትግራይ ሪፑብሊክን መመስረት ነው ብሎ በይፋ ወጣ። በወቅቱ ኋላ ራሳቸውን ኦነግ ብለው በግንጠላና በአማራ ግድያ የሚሰማሩት ለደርግ ያደሩ የነፃ እርምጃና የቀይ ሽብር ቀንደኞች ነበሩ። ትግራይ መሬትም ለኢትዮጵያ አንድነት እንቆማለን ባሉት በኢሃፓና ኢድህ ላይ በሻዕቢያ ተደግፎ ጦርነት ከፈተ። ይህን ጦርነቱን በኢሃፓ ላይ ዛሬም ቀጥሎበት አለ። ወያኔ በጥላቻ ዘመቻው ወዳጅና አጋር ብሎ አሁንም ከሻዕቢያ ጋር በመተባበር ኮትኩቶ ያሳደገው ኦነግን ነበር። በሻዕቢያና ዚያድ ባሬ ድጋፍ ካርቱም ኮበር እስር ቤት አጠገብ ቢሮ እንዲከፍት የተደረገው ኦነግ ሳይውል ሳያድር ታማኝነቱን በጸረ አማራ ዘመቻው ገልጿል። ቀይ ሽብር ደርግና አማሮች ኦሮሞዎችን ለመጨረስ የተነሰሱትና የወሰዱት እርምጃ ነው ብሎ በጽሑፍ ያቀረበው ይህ ኦነግም የወያኔና የሻዕቢያን አገር አፍራሽ ዘመቻ ደጋፊና ተባባሪ ሆኖ ቆይቷል። በለንደኑ ጉባኤ መንግስቱ አገር አስረክቦ ከፈረጠጠ በኋላ ኦነግ ለወያኔና ሻዕቢያ ሽፋን ሰጪ ሆኖ ተገኝቶ ለሽግግር መንግስት ተብዬው የወያኔ ባልትም ተጋብዞ በደርግ ጊዜ የአሶሳን ጸረ አማራ ፍጅት እንዳካሄደው ሁሉ እነበደኖንም ደግሟል። የፍጹም ስልጣን ጥም ያሳበደው ወያኔ ግን የራሱ አሻንጉሊት መጫወቻ የኦሮሞ ቡድን ኦህዴድ የሚባለውን መስርቷልና ለኦነግ ትዕግስት አልነበረውም። ሳይውል ሳያድር ብዙ ሺዎችን አስሮ አመራሩን በቦሌ ወደ ስደት ሸኝቷል። በኦህዴድ አማካይነትም ከአርባ ጉጉ እስከዛሬ ጸረ አማራ ፍጅቱን አጧጥፎ ይገኛል። አማራም ኦሮሞም ኢትዮጵያዊ ደም የነበራቸውን እንደ ኢላማ በመውሰድም አማራው ፈጀህ ጨረሰህ የሚለውን ጸያፍ ቅስቀሳ ከማካሄድ አልፎ በተቆረጠ እጅ ላይ ያረፈ የተቆረጠ ጡትን በሐውልት መልክ ገንብቷል። ህዝብን ከህዝብ ማጣላቱ መረን የለቀቀ ዘመቻ በተለይም አማራውን ቢያጠቃም ወያኔዎች የሚፈሩት ህዝብ ነውና በአሁኑ ወቅት ከፋፋይና ገዳይ ዘመቻው ኦሮሞውን፣ ሶማሌውን፣ አኝዋኩን ወዘተ የሚያጠቃ መሆኑም እየታየ ነው። ህዝብን ቀጥቅጦ ለመግዛት መከፋፈልና ማዳከም የመጀመሪያ ሁሉም አምባገነን የሚያውቀው ስልት ነው። ወያኔ በቅድሚያ ሌሎችን ሁሉ በአማራው ላይ አስነሳ። ቀጥሎ ሌሎችንም በተናጠል እያጠቃ በታተነ አዳከመ። የአገሪቷን ሀብት በእጁ አስገብቷልና በሆዳቸው የገዛቸውም ጥቂቶች አልነበሩም። ጸረ ጥቅሉ የሆኑ ቀኝና ፋሽስታዊ ድርጅቶች ውስጥ አፍሪካውያን አባል እንደሚሆኑት ሁሉ
ሆዳም አማሮችም የወያኔ ተለጣፊና አገልጋይ ሆነው ያደረሱትና እያደረሱ ያሉትም ጉዳት ከፍተኛና መጠቀስ መወገዝ ያለበትም ነው። ወያኔ ግን ስርዓቱን ያቆመው በትግራይ ተወላጆች ላይ መሆኑንም መካድ የሚቻል አይደለም። የትግራይ ህዝብ ሁሉ ወይኗል ማለት ስህተት ቢሆንም በርካታ የትግራይ ተወላጆች ግን ያገዛዙ ተጠቃሚና ደጋፊ ሆነው የወያኔን ዘረኛነት እየተጋሩ መሆናቸውም አከራካሪ አይደለም። ዋና ዋና ስልጣን ፖለቲካውና ኢኮኖሚያዊ የጦርና ፖሊስ ተቋማት የተያዙት በትግራይ ተወላጆች ነው። ወያኔ ኢትዮጵያን ለማጥፋት ዘመቻውን ሲጀምር የአማራው ህዝብ ከስልጣን ፍርፋሪ ሰረት መረፍ ያገኛልና የትግራይና ሌሎች ህዝቦች ጠላት ነው ያለውን አድሶና ነፍስ ዘርቶ በራሱ ላይ ማስቀመጡ ተገቢና ትክክል ባይሆንም ይህ ዘረኛ ፖለቲካ የትግራይን ህዝብ ለአደጋ አጋልጦት እንዳለ ደግሞ በገሃድ ይታያል። አደገ ተመነደገ በለጸገ በዴሞክራሲ ፈነደቀ ብለው አጓጉል አሃዛቸውን የሚደረድሩት ወያኔዎች ግን የሚሰጣቸው ህዝባዊ ትችት ለእናንተ ጣም እንጂ እኛንስ ገደለን። ከሻቢያ ጋር በማበርና ትግራይ ትግርኝን በማስፈን ኢትዮጵያን በጋራ ሊበዘብዙ ያቀዱት ቢከሽፍባቸውም ዛሬ ኢትዮጵያ የምትገዛው ብዙሃንን በሚወክል መንግስት ሳይሆን በጥቂቶች ያንድ ክልል ተወላጆች ነው። ከ1983 ዓ ም እስካሁን ማን ከበረ? ማን በስልጣን ባለገ? ማን በሙስና ሚሊዮን ዶላሮች ባለቤት ሆነ? ማን የአገሪቱን ኢኮኖሚ ተቆጣጠረ? ማን በለጸገ ተዘባነነ ብለን ብንጠይቅ የትግራይ ተወላጆች ወያኔዎች የሚል ነው መልሱ። ለሽፋን ሰጭነት የተቆለቆሉት ሌሎች ከሃዲዎችም ሁሉ ታቅፈዋል ለሚለው ቅጥፈት ማደናገሪያ ብቻ የገቡ ናቸው። የሟቹ አምባገነንና ዘመዶቹ ዋና ዋና የወያኔን ትግራዊ ባለስልጣናትና ዘመዶቻቸውን ዋልጌነት በሙስና መጨማለቅ ስናጤ ነው ይህ አለ ያለው የባለጌዎች አገዛዝ ሁኔታና ይዘት ሀቅ ሆኖ ይገኛል። ወያኔ ኢትዮጵያን ከፋፍሎ መግዛት ብቻ ሳይሆን መሬቷንም ለሱዳን ሰጥቷል። አማራውን ለማዳከም፣ ሱዳንን ከጎኑ ለማቆየት፣ ለም መሬቶችንም ለባዕዳን በርካሽ አስረክቦ አርሶ አደሮችን ከቀያቸው በግድ አፈናቅሏል። ለኢትዮጵያ የማይመኘው ውርደትና መከራ የለም ቢባል ስህተት አይሆንም። የጎንደርን መሬት ወደ ትግራይ በጉልበት እንደተቀለለው ሁሉ የአማራ ክልል የተባለውን ስፋት ለማጥበብና አቅሙንም ለማዳከም እየጣረ ነው። ያደረገው ሁሉ አልበቃ ሲለው ደግሞ ሆዳሞቹን በሉ ተሳደቡ በሚል በአማራው ህዝብ ላይ ጸያፍ ስድቦችን አሽጎድጉዷል። ዛሬም ኢትዮጵያ የረሃብና የችግር አገር ሆናለች። ልጆቿ ይሸጣሉ፣ ወጣት ሴቶቿ ለዘመናዊ ባርነት ይዳረጋሉ፣ ለአቅመ ሔዋን ያልደረሱትም ወደ ሴተኛ አዳሪነት ተማግደዋል። ከግማሽ ሚሊዮን ያላነሱ አብዛኞቹ ሕፃናት፣ ወንዶችና ሴቶች መንገድ አዳሪ ወይም ሽፍንፍን ካስፈለገ የጎዳና ተዳዳሪ ሆነዋል። ከኑሮ ውድነት ተመጣጣኝ የደሞዝ እድገት ያላገኙት አስተማሪዎች፣ ላባደሮች፣ የቢሮ ሰራተኞች ራሳቸውን በቀን አንዴ መመገብ እያቃታቸው መጥቷል። ከሀገሪቱ ህዝብ ብዛት አብዛኛውን እጅ የያዘው ወጣት በሥራ አጥነት መከራው ሲበዛበት ከሀገር ለመውጣት በሚያደርገው ሙከራም ይህ ነው የማይባል መከራ እየደረሰበት ያለና የቀረውም ለጎጂ ባህሎች እጅግ እየተጋለጠ መጥቷል። ወያኔ ሰበብ እየፈጠረ በብዙ ሚሊዮን ወጪ ሹማምንቱን ሰብስቦ በውስኪ ሲራጭ በአዲስ አበባ ብቻ በብዙ መቶ ሺህ የሚቆጠሩ ዜጎቿ ከቆሻሻ ተራ በመመገብ ሕይወታቸውን ለማቆየት የሚሰቃዩ የመንገድ ተዳዳሪዎች መኖር አገሪቱ የደረሰችበትን አስከፊ ደረጃ ፍንትው አድርጎ የሚያሳይ አሳዛኝ ስዕል ነው። በገጠር ያለው ሁኔታም የተሻለ አይደለም። የትምህርትና የጤና ስርዓት መሻሻል የሚታያቸው ባዕዳን ብቻ ሆነዋል። የባለስልጣኖች የወያኔዎች የተቀማጠለ ኑሮና የህዝብ ድህነትና ስቃይ ሲወዳደር ደግሞ የወያኔ አገዛዝ የመላ ኢትዮጵያ ህዝብ ጠላት መሆኑ በግልጽ ይታያል። ደርግ የኮታ መንግስት ይባል እንደነበረው ወያኔም የጉርሻ በብርካ አምሳ አገዛዝ ቢባል አይበዛበትም። ያደቆነ ሰይጣን ሳያቀስ አይለቅም ተብሏልና በሶማሊያ እንደታየው በብሔረሰብ ወይም ጎሳ ደረጃ መከፋፈል ውሎ አድሮ ዋናዎች ነን ያሉትንም መልሶ በጎጥና ሰፈር ልጅነት ሳይቀር መፈረካከሱ የሚጠበቅ መሆኑን ዛሬ ከወርቅ ዜጋ ተወለድን ባዮቹ ወያኔዎች በአውራጃዊነትና ጎጠኝነት ሲናጡ ማየት በቅተናል። ቁንጫቸው የነበረው ዘረኛ ወደ እንጦርጦስ ከወረደ ወዲህ ጭፍሮቹ በመናፍስ ላይ እንዳሉ ድብቅ አይደለም። ቀድሞም ቢሆን ወያኔ የአሽአዎች ማለትም የአድዋ ሽሬና አክሱም የበላይነት የተፈነበት ድርጅት ነው ይባል ነበር። ይህም አውራጃዊ ስሜት የሚሉት ገና ድርጅቱ ሀ ብሎ ሲጀመር ሊበታትነው ቃቶ ብዙ ህይወትም ጠፍቷል። አሁንም የአድዋ ተወላጆች የበላይነት በሌሎቹ ላይ ያለው ተጽዕኖ በአሉታዊ መልኩ እየታየም ነው። ዋናው አረመኔ ከተለያቸው በኋላ በርስ በርስ ሽኩቻ ሲናጡ በግጭታችን ጠላቶች እንዳይጠቀሙ በሚል ለመለስ ዜናዊ ጨፍሎ የሆነው የቆየውንና በሲዳማ ህዝብ ፍጅት የሚከሰሰውን ለፖለቲካ ባዳ የሆነውን ግለሰብ ጠቅላይ ሚኒስትር ብለው ሾመው ከጀርባ ይጋልቡት ዘንድ ተገደዋል። ይህ ግን ቀጣይ የሚሆን ነው ብሎ መገመት አይቻልም። የከረሩ ወያኔዎች ቢጣሉም ቢጋጩም ወያኔያዊ ግባቸው በጋራ የሚገፉ በመሆናቸው ከመለስ ተጣላን የሚሉት ምን ያህል የድርጅቱን ገበና እስካሁን ደብቀው እንዳሉ ማየቱ ብቻ ይበቃል። በወሳኝነት በማዕከል ቦታ የነበሩት አይኔን ግንባር ያርገውና ብለው ዝምታን መርጠዋል። በ1997 ዓ.ም ምርጫም ደንግጠው ከወያኔ ጎን መቆማቸውን ማስታወሱም በቂ ነው። ሆኖም ክፍፍላቸው ያለና የሚቀጥል እንደሆነ ይታወቃል። ባዳን በተለይም አሜሪካ በክፍፍላቸው ጣልቃ በመግባት ስልክ ጠላፊና ድረገጽ አዘጋጅ የሆነው ወያኔ ዛሬ ምክትል ጠቅላይ ሚኒስትር የሚመራውን ቡድን በመደገፍ ላይ መሆኗ ታውቋል። በአርባ ምንጭ የአየር ኃይል ጦር ሰፈር ለአሜሪካ የለገሰው ወያኔ በአሜሪካ ትዕዛዝ ወደ ሶማሊያ ጦር ልኮ ዜጎችን በማስፈጀትና ሶማሌዎችንም በመግደል ላይ ነው። ይህ ድጋፍን ያስከተለለት ሲሆን በሌላ በኩል የአሜሪካና የቻይና ፉክክርም ወያኔዎቹን እርስ በርስ እያቃረናቸው መሆኑ ይታያል። ከመድረክ የተገደሉትም በጠንካራ ወኔ ባይታሙም መፍጨርጨራቸው የሚጠበቅ ነው። ይህን ምቹ ሁኔታ ተቃዋሚዎች ሊጠቀሙበት አለመቻላቸው ደግሞ የሚካድ ሀቅ አይደለምና ወያኔን ለአንዴም ለሁሌም ለማስወገድ የህዝብ ጎራን ድክመት ለማብቃት ቁርጥ ያለ እርምጃ መወሰድ አለበት። ወያኔ በክፍፍልና ዘረኛ ፖለቲካው አመርቂ ውጤት ያገኘው ተቃዋሚና አገር ወዳድ የተባለውን ጎራ መከፋፈሉ መበጥበጡና ማዳከሙ ነው። ከነገረ ቀደሙ የግንጠላ አቋሙን የቀየረ ለማስመሰል ኢህአዴግ የሚል ጭምብል አጥልቆ በርካታ ዜጎችን አደናገረ፣ ክፍፍልም ፈጠረ። ያመኑት ባላመኑት ላይ ቅሬታን ያዙ። ወያኔ የገንዘብ ስጡኝ ዘመቻ በርካታ ዜጎች ተሳትፈው የኢትዮጵያ ጠላት ለሆነው ኃይል መጠናከር አስተዋጽኦ አድርገዋል። አላወቅንም ነበር ማለት የሚያዋጣ አልነበረም። ትግላችን ጸረ አማራ ነው ይል የነበረውን ወያኔ በተደጋጋሚ ኢህአፓ በጽሑፍም ሆነ በሬዲዮ ሲያጋልጥ መቆየቱ ግልጽ ነው። ኢህአፓ ወያኔን ጠላት ብሎ የፈረጀው በቅድሚያ ነበርና በዚህ ቡድን ሙልጭልጭነት አልተወናበደም። ወያኔ ለስልጣን ሲበቃም ከመቀጽበት የጎጥና ብሔረሰብ ቡድኖች እንዲፈሉ ተንቀሳቅሷል። ሱዳን እርዳታ ሶማሊያና ሱዳን የነበሩትን ሳይቀር ገዝቶ ወደ አዲስ አበባ አጓጉዞ የሽግግር ጉባኤ ላለው አጃቢና አጫፋሪ አድርጓቸዋል። ዛሬ ተቃዋሚ ነን የሚሉ ያኔ ግን ከነመለስና ታምራት ጎን የቆሙ በአማራው ላይ ሲዘመት ያጀቡና ሹመት ብጤም የተቀበሉትን ታሪክ የሚረሳቸው አይደለም። በአገር ወዳድ ድርጅቶች ላይ ወያኔን አጅበው የዘመቱና ለወያኔ ጊዜ ይሰጠው ብለው ትጥቅ ያስፈቱትንም እንዲሁ እጃቸውን አውጥተው የሽግግሩ ጠው የወያኔ ይሁን ብለው የጮሁትን ሻቢያ ድረስ ተጉዘው የፈረደበትን አማራ አውግዘው ማንም ሳይወክላቸው ይቅርታ ጠያቂ የሆኑት እስጉዶች ጊዜ ቢያልፍም በአንጎላችን ያስቀመጥነው ታሪካዊ ትዝብት ነው። ወጣም ወረደም ግን ወያኔ ተቃዋሚ ሊባል የሚችለውን ከፋፍሎ ግቡን ለማራመድ ችሏል። እነ ኢዴሃቅ ኢህአፓን አግዶ ህብረትና ቅርጅትን ከፋፍሎ ከውድቀት መናኑን ቢያንስ በ1997 ዓመተ ምህረትና ቀጥሎ በነበሩት ወቅቶች የተገነዘብነው ነው። ዛሬም ቢሆን ወያኔ ሰርጎ ገቦቹን በየድርጅቶቹ ከቶ በተለይም በውጭ አገሮች በሰፊው ሰግስጎ የተቃዋሚዎች ህብረት እንዳይመሰረት የጠራ ግንዛቤ እንዳይኖር ያቅሙን እየሰራ ነው። ብዙ ዜጎች ችላ የሚሉት ሌላው አብይ ሀቅ ደግሞ ይህን የወያኔ ከይሲ ጥረት ባዕዳን እየደገፉና እየተባበሩ መሆናቸውን ነው። ግንዛቤው ባለመኖሩ ግን የህዝብ ጎራ እንደ ሰነፍ አርሶ አደር በረት ክፍት እያደረገ ጉዳት በተከታታይ ሲደርስ ቆይቷል። ወያኔ የፈለፈላቸው ተለጣፊዎችና ጎጠኞች ዛሬ ሲታዩ ሚዛናቸው ገለባ ሆኖ ይገኛል። እፈፍያሉ ገንጣዮችም እርስ በርስ በመከፋፈል ላይ ናቸው። የግል ጥቅምና ስልጣንን ቢያሳድዱም እዚህም ማጥ እዚያም ረግረግ ውስጥ ሳይቀር ዘው ያሉትም ዛሬ በጭቁኑ ህዝብ የሚወገዙና ወግዱ የተባሉም ሆነዋል። ያለፈውን ሊመድሱ የሚመኙና ጫት ነፍሰ ገዳይን ከወደቀበት ትቢያ ሊያነሱ የሞከሩትንም ወያኔ ክፍፍል ለማባባት ቢደግፍም ህዝብ ግን አንቅሮ ተፍቷቸዋል። ካገለገለ ያውደለደለ ሊባሉ የሚገባቸውም ምሳቸውን እያገኙ ነው። የገባንበት ዘመነ ግርምቢት ብለን ነበርን መደጋገም ቢያስገድደንም ኢህአፓ ከ1967 ዓመተ ምህረት ጀምሮ ከወያኔና ጠባቦች ብቻ ሳይሆን የአገራችንን ውድቀት ከሚመኙ ሁሉ ተቃርኖ ከባድ መስዋዕትነትን ከፍሏል። ይህን ሀቅ የሚክዱ ግን የራሳቸውን ደቃቅ ሚና የሚደብቁ ሞልተዋል። እንኳን በ1967 በ1983ም ወያኔን ልጆቼ ብለው ያቀፉ ወይም የደገፉ የተሞኙ ወይም በጥቅም የተገዙ ጥቂቶች አልነበሩም። የብዙ ዓመት ጸረ ወያኔ ቅስቀሳን ያጠቃለለውና በመጋቢት 1981 ዓ.ም የወጣው አሳን ወደ ተራራ ዝንጀሮን ወደ ባህር የሚለው የኢህአፓ መጽሔት የሚከተለውን አስፍሮ ነበር። ልዩነቶች ነበሩን አሉንም ስንል በደፈናው እንዳልሆነ የምታውቁት ቢሆንም ባጭሩ ወያኔዎችን ልናስታውሳችሁ እንወዳለን። እናንት የኢትዮጵያ ህዝቦች በአንድነት መኖር አይችሉም፣ እያንዳንዱ ብሔር ብሔረሰብ የየራሱን ነፃ መንግስት ማቆም አለበት ስትሉ ማኒፌስቶ ፕሮግራም አወጣችሁ። እኛ ይህ ጎጂና ከፋፋይ የጠባብ ብሔረተኛ አቋም ነው ስንል ተቃወምናችሁ። እናንተ የኢትዮጵያ ህዝቦች በአንድነት ሊታገሉም በአንድነት ሊኖሩ ይችላሉ የሚሉ የሸዋ ትምክህተኛና ተንኮለኛ ምሁሮች ብቻ ናቸው አላችሁ። ቀጠል አርጋችሁም ሸዋ ትምክህተኛ እንጂ ተራማጅ ምሁር የለውም ከማለታችሁ ሌላ ኢህአፓ በመላ ኢትዮጵያ ጭቆኖች አርነት እታገላለሁ ማለቱን እንደ ኃጢአት ቆጠራችሁት። አባይ ኢትዮጵያ የሚል ቅጽል ስም ለጠፋችሁበት ታወግዙት ነበረ። እኛ በበኩላችን ደግሞ የብሔር ጭቆናን ለማስወገድም ሆነ ዴሞክራሲያዊ ኢትዮጵያን ለመመስረት ህዝቡ ተባብሮ ታግሏል ይታገላልም አል በመላ ኢትዮጵያ ሰፊ ህዝብ በህዝቦቿ ታፍራና ተከብራ ትልቅ ለምትሆን ኢትዮጵያ መታገል የሚያስወግድ ሳይሆን የሚያኮራ ተልእኮ ነው አልናችሁ። በጥቅሉ ሸዋ ትምክህተኛ፣ አማራ ጠላት ወዘተ እያላችሁ የትግራይን ህዝብ በጠባብ ብሔረተኝነት ለመመረዝ የምታደርጉት ጥረት ጥፋት መሆኑንም ገለጽንላችሁ። ትግራይ ተገንጥሎ ነፃ መንግስት ያቋቁም ትግላችን ጸረ አማራ ነው ትሉ ስለነበር እንደ ኢህአፓ አይነቶቹን ድርጅቶች በጠላትነት መዝገባችሁ ከትግራይ ውጡልንን አመጣችሁ። አመቺ ሁኔታ በተፈጠረበትም ጦርነት አውጃችሁ በውጊያ ተሰማራችሁ። እናንተ በኢትዮጵያ ያለው አብዩ ቅራኔ የብሔር ቅራኔ ነው ትላላችሁ። እኛ ደግሞ የብሔር ጭቆና ያለና መወገድ ያለበትም ቢሆን አብዩ ቅራኔ ሰፊውን የኢትዮጵያ ህዝብ በሞላ ከፋሽስቱ መንግስትና ከሶቪየት ጣልቃ ገቦች አቃርኖ የሚገኘው ነው እንላለን። እናንተ ማርክሳዊ ሌኒናዊ ነን፣ የአልባንያ ገዢ ፓርቲ አፍቃሪ ነን፣ ኢትዮጵያንም በያዝነው ርዕዮተ ዓለም መሰረት እንቃኛለን አላችሁ፣ ፕሮግራምም አወጣችሁ። በበኩላችን ደግሞ የሶቪየት ሆነ የኢሰፓ የማሌቪትም ሆነ የአልባንያ ሶሻሊዝም ሀቀኛ ስሙ አምባገነንነትና ኢ ዲሞክራሲያዊነት ነው፣ አይበጀንም ባይነን። እናንት ጥንትም ጠባብ ብሔረተኛ አልነበርንም፣ የትግራይ ህዝብ በጠባብነት ስሜት ተበክሎ ስለነበር በቀስቀሳ ለወጥ ነው፣ ኢትዮጵያዊ ነን፣ የምንታገለው ለመገንጠል አይደለም ትላላችሁ። እኛ ደግሞ ያብየልከክ ለምየልክክ አይቻልም፣ የእናንት ጠባብነት በትግራይ ህዝብ ላይ ለማሳበብ በከንቱ አትጣሩ አልናችሁ። እስካሁንም ድረስ በትግራይ ያለው ቀስቀሳችሁ በጸረ አማራነት የተቃኘ የትግራይ ብሔራዊ ስሜት እንጂ ኢትዮጵያዊነት አለመሆኑን ሁላችንም ስለምናውቅ አትደብቁ እንላለን። እናንተ የኢህአፓ አቋምና ፕሮግራም አድሃሪና ቡርዣ ነው ትላላችሁ። እኛ ደግሞ የማሌቪት አቋምና ፕሮግራም ኢሰፓን በሌላ ስም ቀጣይ መሆኑ አያጠራጥርም ባይነን። የጥቅሱ መጨረሻ በድርጅት ጥያቄ፣ በህብረት ጉዳይ፣ በመድበለ ፓርቲ አስፈላጊነት ወዘተ ወያኔ የነበረውን የተሳሳተ አቋም በአብዛኛው መልኩ አልደበቀም። ኢህአፓን ሲወነጅል አቋሙን ግልጽ አድርጎ ቆይቷል። አማራን አጠፋለሁ አቋሙንም ከአፉ ያጠፋበት ጊዜ የለም። ለወያኔ ኢትዮጵያና አማራ ተወራራሽ ናቸውና ጸረ ኢትዮጵያነቱን በጸረ አማራነት ነው የገለጸው። ዛሬም ሀቁ ይህ ነው። ቢያዩኝ ይስቃለሁ ካላዩኝ እስርቃለሁ አይነትም ሁኔታ ከተስማማኝ ማለት ነው። ስልጣንን እኔ ከጨበጥ አልገነጠልም ካልሆነ ግን እገነጠላለሁ ሲል የባጀውን ወያኔ ገና ከጠዋቱ ማደባየት ሲገባ ያባብ ለተወሰነ ጊዜ መቻቻል በሚል ተሳስቶ ሌሎችን በረጅሙ ተደናግረው ለባቡ መርዙን እንዲረጭ ጊዜ ሰጥተውታል። በ1983ም የተደገመው ይኸው ነው። ባጭሩ የወያኔን ማንነት ድብቅ አልነበረም። ምንም እንኳን አቋም ማዘበራረቅና ማደናገር ደደቢታዊ ተሰጥኦ ቢሆንም ይሁዳ ማገሩ እንብርቱ ሆነና ያለውን ሁኔታ መገንዘብ ያቃታቸውና ማየት የተሳናቸውና አልፎም ለወያኔ ቅቤ ጠባሽ ሆነው የተሰለፉ በመሆናቸው ወያኔ እስከዛሬ ባላያችን ላይ ሊፈነጭ ይችላል። እነሱ ሲደላቸው እኛ ግን በድህነት እየማቀቅንና እየሞትን ነው። በይበልጥ የከፋው ደግሞ ሀገራችንን ለማጣት አፋፍ ላይ ወያኔ እያደረሰን መሆኑ ነው። ወያኔ አሁንም ቢሆን የመገንጠል እቅዱን ያልተወ በመሆኑና ይህን ከግብ ለማድረስ ደግሞ ኢትዮጵያን ማፈራረሱ ወሳኝ ይሆንበታልና ከመቼውም ጊዜ በከረረ ደረጃ እስላም፣ ክርስቲያን፣ አማራ፣ ኦሮሞ ወዘተ እያለ ሊያናክሰንና ሊበታትነን እየተሯሯጠ ነው። አልተኛም። በክሸቱም እንኳን ቢሆን ኢትዮጵያዊነት አይመጣበትም። ህዝብን ለማደናገር ለመበዝበዝ ግን አንዴ ግድብ ወይ ሌላ እያለ ሳንተኛ ሊያሞኘን ሁሌም እየጣረ ነው ያለው። አፈናውና መቃው ቅንጣትም አልቀነሰም። እየማጎሪያው የተጣሉትን አሁንም ስየል እየፈጸመባቸው ነው። ፍርድ ቤቱ የፖለቲካ ውሳኔ ማህተም ሆኗል። ነፃ መድረኮችና መገናኛዎችን ከባዕዳን ጋር በመተባበር ክርችም አድርጎ ዘግቷል። በሃይማኖት ተቋማት ላይ ጣልቃ ገብቶ ማተራመፈሱን በሰፊው ተያይዞታል። ብዙሃን ማህበራትን፣ የመምህራን፣ የሰራተኞችን፣ የጋዜጠኞችን ወዘተ በራሱ አምሳል ጠፍጥፎ ለመስራት ባደረገው መቃ ነፃ ህልውናቸውን አጥፍቷል። አቅመ ሔዋን ያልደረሱ ሕፃናት ሴቶችን ለአረቦች እያጋዘ ለሲኦል ዳርጓል። ሴቶች በጥራቱና በጾታቸው የሚደርስባቸውን በደል ለመቋቋም በነፃ የመደራጀት መብታቸውን ዘግቶ በወያኔ ተለጣፊ ካድሬዎች በኩል መብታቸው እንደተከበረ በስማቸው ያስለፈፋል። ሕፃናት በምግብ እጥረት አካላቸው ባለማዳበሩ በቀላል በሽታዎች በመጋለጥ ባጭሩ እየተቀሰቡ ነው። የዴሞክራሲ ጮራ ምናልባት መቀሌ ፈንጥቃ እንደሆን እንጂ በኢትዮጵያ ብልጭ ድርግም ምንም አልሞከረች። ጨለማ ነው የወያኔ አገዛዝ። ደይን ወያኔ ሲመሰረት ስህተት ኋላም ደግሞ እብደት ነው የሆነው። በ1967 ዓመተ ምህረት ያልነውን መድገም መደጋገሙ ጆሮአቸው ላይ ለተኙትና ህሊናቸውን ለገደሉት ምናልባት የሚጠቅም ሊሆን ቢችልም ቁም ነገሩ ወያኔን ጸረ ኢትዮጵያ እቅድ ማክሸፍ ነው። እኔ ከሄድኩ ሰርዶ አይብቀል አቋሙን እውን ለማድረግ ወያኔ ለኢትዮጵያ ለዛሬም ለነገም ፈንጂ በየቦታው አጥምዶላታል። በአካባቢያችንም ጠላቶች ቀፍቅፎልናል። ከግብፅ እስከ ደቡብ ሱዳን ድረስ ይተራመሳል። የጥላቻን ፍም እየቆሰቆሰና እያራገበ በኢትዮጵያም ላይ ሆነ በራሱም ላይ የከፋ ጦርነትን ሊቀሰቅስ ደፋቀና እያለ ነው። አይሁን እንበልና እነ ወያኔ ኦህዴድ ኦነግ የሚመኙት ፍጅት ነገ ቢከሰት የወያኔ መሪዎች ያው መፈርጠጥ እንጂ ሌላ አማራጭ አይኖራቸውም። ንጹህ ህዝብ ግን የሚያልቅበትና ሶማሊያን የመሰለ ሁኔታ ሊፈጠር የሚችልበትን አደጋ በቀላሉ ወደ ጎን የምናደርገው አይደለም። እዚህም ነው የወያኔ ጸረ ህዝብነትና ጸረ ኢትዮጵያነት ቅንጣትን ባልተቀየረበት እንዲያውም በባሰበት ሐሞትን ዋጥ አድርጎና ቀበቶን አጥብቆ ይህን አስከፊ ስርዓት ወደ መቃብሩ ለመሸኘት መተባበርና መነሳት የሚያስፈልገው። ይህን ግዳጅ ግን ዛሬም አናይም አንቀበልም ብለን ያውም በ1997 ምርጫ ጊዜ ታፍሰው የታጎሩት ብዙዎቹ ሳይፈቱ ወደ አዲስ የወያኔ መፈንጫ ምርጫ ለመግባት መነዳቱ ያውም ደግሞ ያኔ ከተነሱት ጥያቄዎች መካከል መለስተኛ የሆነውን የምርጫ ህግ ይሻሻልን እንኳን ለማንሳት ድፍረቱን ማጣት የሚያስወቅስ ነው። በሰላማዊ ትግል ጀርባም ከወያኔ ጋር በተጨባጭ መስራትን መደበቅም አያዋጣምና ጉድጓድ ራሱን ወይም በራሱ አፈር አይሞላም ነውና ወያኔ ባመረረ ትግል ካልተሸነፈ ህዝብ ጠላኝ ብሎ ከስልጣን ዞር የሚል አይደለም። ويانينا حق ويانينا يلوين تاخدنا جرباكوهنو أمتاز الفوالنا باقرادن تغلي ويانينا قزاز اناد جبايو يقنت لانم سيرا اناكشف دل ليتيب يا حزب
Thank you.